ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኤርትራ ፕሬዚዳንት ኢሳያስ አፈወርቂ የሚመራ የልዑካን ቡድን ነገ አዲስ አበባ ይገባል።
የኢትዮጵያ ሕዝብም በተመሳሳይ መልኩ በተለይ አዲስ አበባ ከተማ ነዋሪና የአዲስ አበባ ጎረቤት የሆኑ የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዚዳንት ኢሳያስ አፈወርቂና የልዑካን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን።
የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትሩ አቶ አህመድ ሽዴ ናቸው። ዝርዝሩን በእለቱ አብይርዕስ እናቀርባለን።
ለምሽቱ ካሉን ዜናዎች መካከል በደቡባዊ ኢትዮጵያ በተፈጠሩ ግጭቶች ሳቢያ የተፈናቀሉ ከ800 ሺህ በላይ ሰዎች በክረምቱ ዝናብ ወቅት ለሰብአዊ ቀውስ መዳረጋቸውን የረድኤት ድርጅቶች እየገለጹ ነው የሚሉትና ሌሎችም ዜናዎች አሉ።
ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ካሉ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። የሰዓቱን ያለም ዜና እናስቀድማለን። መልካም ምሽት። በደቡባዊ ኢትዮጵያ በተፈጠሩ ግጭቶች ሳቢያ የተፈናቀሉ ከ800,000 በላይ ሰዎች በክረምቱ የዝናብ ወቅት በገባበት በዚህ ወቅት ሰብአዊ ቀውስ እንደተደቀነባቸው የረድኤት ድርጅቶች እየገለጹ ነው። ከብርድ የሚከላከልላቸው በቂ መጠለያም ሆነ ምግብ ችግር ላይ መሆናቸውን እንደተገለጸ ጠቅሳ ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ። ሶሎሞን ክፍሌ ያቀርበዋል።
ባለፈው ወር ደቡብ ኢትዮጵያ ውስጥ በጌዴዮና ምዕራብ ጉጂ ነዋሪዎች መካከል ግጭት በመፈጠሩ በመቶ ሺዎች የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለዋል። የዓለም አቀፉ የፍልሰተኞች ድርጅት IOM እንደሚለው ሰዎች ከውጊያው ለማምለጥ በጀርባቸው ካዘሉት ልብሳቸው በቀር ምንም ሳይዙ ለቀናት በእግር ተጉዘዋል። በየመንገዱ የሚተኙ የነበረው ገላጣ ሜዳ ላይ እንደነበር አስረድቷል። የድርጅቱ ቃል አቀባይ ጆል ሚልማን ሲያስረዱ በአሁኑ ወቅት አብዛኞቹ ፍልሰተኞች የሚኖሩት ዘመዶቻቸውን ተጠግተው አሊያም በኪራ ቤቶች ነው ብለዋል። ሌሎች ደግሞ በየትምህርት ቤቶች፣ በመንግሥት ሕንፃዎችና ሥራ ባቆሙ ፋብሪካዎች ውስጥ ተጠልለዋል። ሚልማን
Thousands of people are crammed into overcrowded collective centers unfit for human habitation.
በሺዎች የሚቆጠሩ ሰዎች ለሰብአዊ ፍጡራን በማይገቡ ማዕከሎች ውስጥ ተጨናንቀው ይታያሉ። ሌሎች ቅዝቃዜና ዝናቡን መከላከያ ፕላስቲክ ብቻ ለብሰው ውጪ ገላጣ ሜዳ ላይ ነው የሚተኙት። ምግባቸውንም የሚያበስሉት እዚያው በተጨናነቀው ሕንፃ ውስጥ ነው። ለጤንነታቸው በቂ ሕክምና ባለመኖሩና ብርዱም ከባድ በመሆኑ ስቃያቸው የበረታ ነው።
የረድኤት ድርጅቶች ተፈናቃዮቹ በአሁኑ ጊዜ በቂ ምግብ፣ ንጹሕ የመጠጥ ውሃ፣ መጠለያና ሌሎች መሠረታዊ የሆኑ አገልግሎቶች አያገኙም ይላሉ። ሰብአዊ እርዳታው በአስቸኳይ ካልደረሰላቸውም ለረሃብና በሽታ እንደሚጋለጡ ያስጠነቅቃሉ። አይኦኤም ባለፈው ሳምንት ብቻ ለተረጆች 1,000 ብርድ ልብሶችን ማከፋፈሉን፣ 40 መጠለያዎች ለመሥራትና 150 የመጸዳጃ ስፍራዎችን ለመቆፈር በሂደት ላይ መሆኑንም ቃል አቀባዩ ጆል ሚልማን አስረድተዋል። በሌላ በኩል ደግሞ ዓለም አቀፉ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ጋር በመተባበር ለ100,000 ችግረኞች እርዳታ እንደሚሰጥ አስታውቋል። ለአካባቢው ክሊኒኮችም መድኃኒት አድላለሁ ብሏል።
የደቡብ ሱዳን ፓርላማ የአገሪቱ ፕሬዝዳንት ሳልቫኪርና የምክትል ፕሬዝዳንቶቹን እንዲሁም የምክር ቤቱን አባላት የስልጣን ዘመን በተጨማሪ 3 ዓመታት ለማራዘም የሕገ መንግስታዊ ማሻሻያ እንዲደረግ ድምጽ ሰጠ። ትናንት በተካሄደ ልዩ ጉባኤ የሕገ መንግስት ማሻሻያውን ያቀረቡት የምክር ቤቱ የሕጋዊ ኮሚቴ ሊቀመንበር ዴንጊቲያል ኩር ናቸው። የፕሬዝዳንቱንና ሌሎችንም የስልጣን ዘመን በሚቀጥለው ወር ስለሚያበቃ የምክር ቤቱ አባላት በአንድ ቀን ውስጥ ውሳኔ እንዲሰጡበት ኩርም አሳሰባቸውን የተነገረው። የፍትህ ሚኒስትሩ ፖሊኖ ዋናዊላ እንዳሉት ጉዳዩ እንዲጣደፍ የተደረገው የአገሪቱ መንግስት ህገወጥ እንዳይሆን ነው ብለዋል። በትናንቱ የምክር ቤቱ ውሳኔ መዘረት ፕሬዚዳንት ሳልቫኪር እንደ አውሮፓውያን ዘመን አቆጣጠር እስከ 2021 ድረስ ስልጣን ላይ ይቆያሉ። የሽግግር መንግስቱና የፓርላማው ስልጣን እንዲሁም የ32ቱም ክፍለ ግዛቶች አስተዳዳሪዎች ለ3 አመታት ስልጣናቸው ይራዘማል። ኪር በሚቀጥሉት ቀናት ህጉን ይፈርማሉ ተብሎም ይጠበቃል። የተቃዋሚው ኤስፒኤልኤም አይኦ መሪዎች ታዲያ ባወጡት መግለጫ የተወሰደው እርምጃ የኪር መንግስት የእርስ በርስ ጦርነቱ ሰላማዊ መፍትሄ እንዲያገኝ ፍላጎት እንደሌለው የሚያሳይ ህገወጥ አካሄድ ነው ብለውታል።
የዚምባብዌ ህዝብ በመጪው እንደ አውሮፓውያን ሐምሌ 30 ቀን ከ17 ቀናት በኋላ መሆኑ ነው የረጅም ጊዜ መሪው ሮበርት ሙጋቤ ከስልጣን ከወረዱ ወዲህ የመጀመሪያ የሆነውን ጠቅላላ ምርጫ ያካሂዳል። ምርጫው ለተቃዋሚ ፓርቲዎች ሀገራቸው ነጻነቷን ካገኘች ወዲህ ለመጀመሪያ ጊዜ ስልጣን የመጨበጥ እድል የሚሰጥ እንደሆነ ተጠቁሟል። ዳሩ ግን ዋናው ተቃዋሚ ፓርቲ ኤምዲሲ ተከፋፍሏልና ተንታኞች እንደሚሉት ያ ፓርቲው ለፕሬዝዳንታዊ ስልጣን የመብቃቱን እድል እያዳከመው ሳይሆን አልቀረም።
ለበርካታ አመታት ስልጣን ላይ የቆዩት የካሜሩኑ ፕሬዝዳንት ፖል ቢያ ለተጨማሪ የስልጣን ዘመን እንደሚወዳደሩ አስታወቁ። የ85 አመቱ ቢያ በጥቅምት ወር በሚካሄደው ምርጫ እንደሚወዳደሩ ዛሬ በትዊተር አማካኝነት አስታውቀዋል። የሚወዳደረው የካሜሩንን አንድነት፣ መረጋጋትና ብልጽግና ለማረጋገጥ ነው ብለዋል። በአውሮፓውያን ዘመን አቆጣጠር በ1982 ዓመተ ምህረት ጀምረው ለ36 አመታት ካሜሩንን የገዙት ቢያ ረጅም ጊዜ ስልጣን ላይ በመቆየት ከኢኳቶሪያል ጊኒው ቴዎዶር አቢያንግ ቀጥለው ሁለተኛው መሪ ናቸው። ቢያ እንደ አውሮፓውያን ዘመን አቆጣጠር በ2008 ዓመተ ምህረት የፕሬዝዳንታዊ ስልጣን ዘመን ገደቡን ከህገ መንግስቱ ሰርዘው ነው በ2011 ዓመተ ምህረት ተወዳድረው ዳግም ስልጣን የያዙት።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በለንደኑ ጉብኝታቸው ማግስት ዛሬ ከብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ጋር ተነጋግረዋል። ትራምፕ የብሪታንያ ከአውሮፓ ህብረት መውጣትን በሚመለከት ስለተደረገው ድርድር የጠቅላይ ሚኒስትሯን አያያዝ በቃለ መጠይቅ ነቅፈዋል። ዘጋቢያችን ጄፍ ከስተር ዝርዝር ዘገባ ልኳል። አዳነች ፍሳዬ ታቀርበዋለች።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ለፕሬዝዳንቱና ለቀዳማዊት እመቤት ሜላኒያ ትራምፕ የእራት ግብዣ አድርገዋል። በእራት ግብዣው ወቅት ዘ ሳን ኒውስ ፔፐር ከተባለው የብሪታንያ ጋዜጣ ጋር በተለያዩ ነጥቦች ላይ ቃለ መጠይቅ አካሂደዋል። በቃለ መጠይቁ ወቅት ታዲያ ብሪታንያ ከአውሮፓ ህብረት ለመውጣት በመወሰኗ ጠቅላይ ሚኒስትሯን አጥብቀው ነቅፈዋል። ይሁንና ሁለቱ መሪዎች ቸከርስ በሚገኘው የብሪታንያዋ ጠቅላይ ሚኒስትር የገጠር መኖሪያ ቤት ተገናኝተው ሲነጋገሩ ግን ሁሉ ነገር ሰላም ነበር ተብሏል። ግንኙነታችን ከአሁን በላይ ተሽሎ አያውቅም ብለዋል ትራምፕ።
ዛሬ ስለ ንግድና ስለ ወታደራዊ ኃይል እየተነጋገርን ነው። እዚህ ሀገር ከዩናይትድ ስቴትስ ጋር በመተባበር እየተደረገ ስላለው ትልቅ የጸረ አሸባሪነት ሥራ ስንመለከት ነበር። ግንኙነታችን በጣም በጣም ጠንካራ ነው። በጣም ጥሩ ግንኙነት ነው ያለን።
ፕሬዚዳንት ትራምፕ ለንደን ውስጥ በሄሊኮፕተር እየተዘዋወሩ ናቸው። ለንደን ያሉት የዩናይትድ ስቴትስ አምባሳደር ውዲ ጆንሰን ፕሬዚዳንቱ ሄሊኮፕተር እየተጠቀሙ ያሉት ባላቸው የ24 ሰዓታት ጊዜ ውስጥ ብዙ ቦታ ለመድረስ ስለሚያመቻቸው እንጂ ለማስወገድ የፈለጉት ነገር ስላለ አይደለም ብለዋል። ይሁንና ትራምፕ በፕሬዝዳንትነት ለመጀመሪያ ጊዜ ብሪታንያን በጎበኙበት በአሁኑ ወቅት እሳቸውን የሚቃወሙ ሰልፎች ተደርገዋል። አንድ የተቃውሞ ሰልፍ የሚያካሄድ ቡድን በፕሬዝዳንት ትራምፕ ምስል የተሰራ ብርቱካንማ ቀለም የተቀባ የ6 ሜትር ርዝመት ያለው ዳያፐር የለበሰ ትልቅ ሕፃን ልጅ የሚመስል ባሉን በፓርላማው አደባባይ ላይ በነፋስ እንዲንቀሳቀስ ለማድረግ ተፈቅዶላቸዋል።
በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሩሲያ አቻቸው ቭላድሚር ፑቲንን ወዳጄም አይደሉ ጠላቴም አይደሉ ብለዋል። ሁለቱ በጥቂት ቀናት ውስጥ ፊንላንድ ሄልሲንኪ ላይ ይገናኛሉ። ሚስተር ትራምፕ ብረሰልስ ላይ በተካሄደው የኔቶ ማለት ሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ላይ በተከናወነ ጋዜጣዊ መግለጫ ሲናገሩ ጣላቴ አይደሉም ወዳጄ ናቸው አይ አይደሉም ምክንያቱም ያን ያህል በደንብ አላውቃቸው ነገር ግን ካሁን በፊት አንድ ሁለት ጊዜ ተገናኝተን በደንብ ተግባብተናል ማለታቸው ተጠቅሷል ተፎካካሪ ምናልባት ወደፊት ደግሞ አንድ ቀን ወዳጅ ይሆን ይሆናል በደንብ አላውቃቸው ማለታቸው ነው የተጠቀሰው ለሰዓቱ ያለን ዜና በዚሁ ያበቃል
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ባለም ዜና የጀመረው መደበኛው ፕሮግራማችን በ19 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የለቱ አብይ ርዕስ ከመላፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
እኔ በተቻለኝ መጠን እስከዛሬም በሚደረጉ በማንኛውም ጉዳይ ላይ የብሔር ግጭት፣ የሃይማኖት ግጭት፣ ማንኛውም አይነት ግጭት ሊከሰቱ የሚችሉ አባባሎችና አገላለጾችን አይደለም ራሴና መቆጣት በእኔ በመጽፈውና በመናገረውም ትር የሚዛፉ ኮሜንቶችን ራሱ ሞኒተር ማደርግበት ሁኔታ ያለው በተለይ አሁን ባለንበት ደረጃ የሚፈጠር ግጭት የጥቂት ሰዎችን ወይም ደግሞ ግለሰቦችን ህይወት የሚቀጥፍ ብቻ ሳይሆን ሀገርን ወደ ከፍተኛ አደጋ ሊያደርስ የሚችል ስራ ነው የሚሆነው። ስለዚህ እኛ በሶሻል ሚዲያ ያለን ግለሰቦችም ከፍተኛ ጥንቃቄና በከፍተኛ ኃላፊነት መንቀሳቀስ አለብን። ከዛ ያለፈ ስራ መስራት አለብን እያልኩ ነው ያለው።
በተለይ አሁን ሰሞኑን ደግሞ ዲክሌር ያደረከው ነገር አለ። ከምን ለውጥ እንደመጣ አላቅም። ካሁን በኋላ በሚዲያ ምንሰራው ይሁን ማደርገው እንቅስቃሴም የመንግስት እንቅስቃሴን በሚደግፍ መልኩ እንጂ ኃላፊነት በጎደለው አንሄድም የሚል ማጨ ነበር። ኢንፋክት ይሄ ከመጀመሪያው በምታደርጋቸው እንትኖች ላይ ሊንጸባረቅ ጥሩ ነበር። ኦርስ አሁን ትግሉ ተቀይሯል የሚል ነገር ሊኖር ይችላል። ነገር ግን በህዝብ ዙሪያ ግን በተለይ ይሄ ምንም ይሁን ምን በየትኛውም ፋክተር ሊቀየር የማይገባ ፕሪንሲፕል ነው ባይ ነኝ። ይሄ ለአቶ ጃዋር ብቻ ሳይሆን ለማንኛውም በአክቲቪዝም፣ በሲቪክ ማህበራት፣ በሚዲያ የሚንቀሳቀስ አካል በተደጋጋሚ ይህንን ነገር ገልጸናል። ቮይስ ኦፍ አሜሪካም ቀርቤ ይህንን ለሁሉም ህብረተሰብ አስተላልፌያለሁ።
የቀደሙት አቶ ጃዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዳይሬክተር፣ ሁለተኛው እሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን አሜሪካ የትግራይ ተወላጆች ማህበር ዳይሬክተር አቶ አሉላ ሰለሞን ናቸው። ሁለቱንም በሰጣ ገባ በሁለተኛው አጋማሽ ተጠብቋቸው።
የባህር በር ተቀምጫለች ነው የተባለው። ይሄ ካሁን በፊትም 27 አመት በፊትም በኢሳያስ የታወጀ ነበር። ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይ ወይስ አስገዳጅ ዓለም አቀፍ ውል ስምምነት ኑሮ ነው ይሄ መሆን ያለበት?
ሁለቱ መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማኖን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠለ ነው ቀደም ብሎ መንግስታት የሰሩት ስህተት እንዳንደግም ተጋለጠ።
የኢትዮጵያ ጥቅም ምንድን ነው የሚለው ላይ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው። አንደኛ ሰላም ነው። ሁለተኛ አጠቃላይ አካባቢውን ሰላም የሚቀይር ጉዳይ ነው የኢትዮጵያና የኤርትራ ግንኙነት።
የቀደሙት የአረና ትግራይ ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት፣ የተከተሉት ደግሞ በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሐሪ ረዳኢ፣ የመጨረሻው የኢትዮጵያ ዲሞክራሲያዊ ፓርቲ ብሔራዊ መማክርት አባል አቶ ለደቱ አያሌው ናቸው። የዚህንም ሙሉ ቅንብር በሁለተኛው አጋማሽ ክፍለ ጊዜ እናቀርባለን። አሁን ወደ ቀዳሚው የለቱ አብይ ርዕስ እንላለን።
በኤርትራው ፕሬዝዳንት ኢሳያስ አፈወርቅ የሚመራ የልዑካን ቡድን ነገ አዲስ አበባ እንደሚገባ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስቴር አስታወቀ። የልዑካን ቡድኑ አዋሳ ከተማን እንደሚጎበኝም ተገልጿል። እሁድ ዕለት ምሽት ደግሞ የሰላም ማብሰሪያ ታላቅ የራት ግብዣ ተዘጋጅቷል ይላል መለስካቸው አማሃ ከአዲስ አበባ ያጠናቀረው ዘገባ፣ ዝርዝሩን ይዟል።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ደርሰው ከተመለሱ ገና ሳምንት አልሞላም። በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል የተፈረመው የአስመራው የስምምነት መግለጫም ገና ትኩስ ነው። አስመራ ለዶክተር አብይ አህመድ ያደረገችውን አቀባበል ድምቀትና ትልቅ የስሜት ፍንዳታ የኢትዮጵያ ቴሌቪዥን ጨርሶና አካቶ ያሳየ አይመስልም። ይህ ሳይበርድ ነገ ደግሞ አዲስ አበባ ሌላ ትዕይንት ልታይ ነው። ጠቅላይ ሚኒስትር አብይ አህመድ አስመራ በቆዩባቸው ሰዓታት ለፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን ለይፋ እንዲጎበኙ ያቀረቡላቸውን ግብዣ ተቀብለው ነገ አዲስ አበባ ይገባሉ። የኢትዮጵያ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የአዲስ አበባና በአካባቢዋ ያሉ የኦሮሚያ ነዋሪዎች ለፕሬዝዳንቱና ለሚመሩት የልዑካን ቡድን የጋለ ኢትዮጵያዊ አቀባበል እንዲያደርጉላቸው ጥሪ አቅርበዋል።
ከነገ ጀምሮ ኦፊሻላዊ የስራ ጉብኝት ለማድረግ ክቡር ፕሬዝደንት ኢሳያስ አፈወርቂ በነገ ዕለት አዲስ አበባ ይገባሉ። አዲስ አበባም በሚገቡበት ወቅት ደማቅ አቀባበል ለማድረግና የኢትዮጵያ ሕዝብም በተመሳሳይ መልኩ በተለይ አዲስ አበባ ከተማ ነዋሪና አዲስ አበባ ጎረቤት የሆኑ የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዝደንት ኢሳያስ አፈወርቂና የልዑካን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን።
ፕሬዝደንት ኢሳያስ አፈወርቂና የሚመሩት ቡድን የሚጎበኘው አዲስ አበባን ብቻ አይደለም፣ የሐዋሳ ከተማን እንደሚጎበኙ ሚኒስትር አህመድ ሸዴ ገልጸው ለሐዋሳ ከተማ ሕዝብም ለኤርትራውያን ወንድሞቹ የጋላ አቀባበል እንዲያደርግ ጥሪ አቅርበዋል። የልዑካን ቡድኑ ጉብኝት የሚጠናቀቀው እሁድ ምሽት በሚደረገው የሁለቱ ሕዝቦች የሰላም ማብሰሪያ ታላቅ የራት ግብዣ እንደሚሆንም አቶ አህመድ ሸዴ አስታውቀዋል።
እሁድ ቀን ምሽት በሚሌኒየም አዳራሽ 25,000 ሰው የሚገኝበት ታላቅ የሁለቱ አገሮች የሰላም ማብሰሪያ ድግስ ተዘጋጅቷል። በዚህ ላይም ሁለቱ መሪዎች ንግግር የሚያደርጉ ይሆናል። እንግዲህ ጥሪ የደረሳቸው ኢትዮጵያኖችም እና ዓለም አቀፍ ኮሚኒቲ አባላትም የሚገኙ ነው የሚሆነው። ያኛውም ዝግጅት በተሟላ የሙዚቀኞች ጭምር ታጅቦ በክነጥበብ ሰዎች የሁለቱን አገር ህዝቦች ፍቅርና አንድነት ማብሰሪያ ትልቅ ፕሮግራም ይካሄዳል ማለት ነው። ያ ከተካሄደ በኋላ በሚቀጥለው ቀን ወደ አገራቸው የሚመለሱ ነው የሚሆነው።
አዲስ አበባና አስመራ የሚፈልገውንና በጉጉት የሚጠበቀውን ጤናማ ውድድር ገና ከወዲሁ የጀመሩት ይመስላል። የወንድማማችነትንና የእህትማማችነትን ፍቅርን በመለገስ እኔ በልጥ መባባል የጀመሩ ይመስላሉ። የአዲስ አበባ በተለይም የአፍሪካ ጎዳና በሁለቱ አገሮች ሰንደቅ ዓላማዎች ምሽቱን እያሸበረቀች ትገኛለች። የጸጥታ ኃይሎች በንቃት በየስፍራው እየተዘዋወሩ ይታያሉ። ነገ ደግሞ የታዘብነውን እናካፍላችኋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል አሁን የምናልፈው። በምስራቅ ሐረርጌ ዞን በጭናክሰንና ሌሎች ወረዳዎች የሶማሌ ክልል ልዩ ፖሊስ በአራት አቅጣጫ ጦርነት እንደከፈተባቸውና ቁጥራቸው ያልታወቁ ሰዎች እንደተገደሉ ገለጹ። የጭናክሰን ወረዳ የኮሙኒኬሽን ኃላፊ የሶማሌ ክልል ልዩ ፖሊስ ዛሬን ጨምሮ በአንድ ወር ውስጥ ብቻ 38 ሰው ሲገድል 25 ሰው አቁስሏል፣ ጉርሱም ውስጥ ዛሬ 4 ሰው ተገድሎ እየቀበርን ነው ያሉ ነዋሪም አሉ። የሶማሌ ክልል መንግስት ልዩ ፖሊስ ለበጎ ስራ እንጂ ለግድያ አይሰማራም ሲል ማስተባበሉ ይታወሳል። ጽዮን ግርማ ዝርዝሩን ይዛለች።
በተደጋጋሚ በኦሮሚያ ክልል እየገባ ሰላማዊ ዜጎች ላይ ጥቃት ያደርሳል፣ ሰላማዊ ዜጎችን ይገድላል በሚል ወቀሳ የሚቀርብበት የሶማሌ ክልል ልዩ ፖሊስ ታጣቂዎች በምስራቅ ሐረርጌ ዞን ጭናክሰን ወረዳ ላለፉት አንድ ወራት በተደጋጋሚ ጥቃት እንደሚያደርስ የወረዳው የመንግስት ኮሙኒኬሽን ጉዳዮች የሚዲያ የስራ ሂደት መሪ አቶ ዑመር አብደላ ለአሜሪካ ድምጽ በስልክ ተናግረዋል።
ጦርነቱ እኮ እየተካሄደ ነው። ዛሬም ነገም ትላንትና እኮ አንድ ወር አልፎታል። ያው ዛሬም እኮ አንድ ሰው ከእኛ እኮ እንደተገደለ ነው። ከሌሊት 11:30 ጀምሮ እስካሁን እየቀጠለ ነው። በየቀበሌው እየቀያየረ መልኩ የገበሬ ከብቶችን እየዘረፉ የሰው ቤትን እያቃጠሉ ትላንትና ቃሊጋ ወረሰጆ ላይ ወደ 60 ቤት ተቃጠሉ።
ምን ቦታ ላይ ምን ላይ?
ቃሊጋ ወረሰጆ የሚባል ቀበሌ አለ። የጭናክሰን ወረዳ ስር የሚገኙት ቀበሌዎች ጫፌ ተማም፣ ቃሊጋ ወረሰዮ፣ ዳሪሙ የሚባል ቀበሌ ላይ በጣም ከባድ ጦርነት እየተካሄደ ነው። በዛ አካባቢ ላይ አሞላ ቀበሌ ማህበር አለ። ቃሊጋ ወረሰዮ የሚባል ቦታ ጨቤባዱ ጨፌ ተማም የሚባለውም አለ። ብዙ ቀበሌዎች ናቸው። ወይኔ ኦርዳ ሁለት የሚባል ቀበሌዎች ናቸው። ትላልቅ መሳሪያ ታግዞ ነው ጦርነት እየተካሄደ ያለው። በአብዱ ለመራብ ልዩ ፖሊስ የሚባለው ጦርነት
ምን ያህል ሰው ነው የተገደለው?
እስካሁን እኮ 38 ሰው ሞቷል። እኛ ወረዳ ብቻ ማለት ነው 25 ሰው ተቆስሏል። እስካሁን
በስንት ጊዜ ውስጥ?
አንድ ወር ምናምን።
ጥቃቱ የደረሰባቸው ሰዎች የትኛው እድሜ ክልል ያሉ ናቸው? ወጣቶች ናቸው? አዛውንቶች አሉበት?
ወጣቱም አዛውንቱም ሁሉም አሉ። ከሁሉም ብሔረሰብ እንትን ነው ማህበረሰብ ማለት ነው።
በምንድን ነው የሚከላከሉት?
በገበሬ ማህበር እኮ ነው እንትን ጥይት የሌለው ጠመንጃውን ይዞ በራሳቸው በማሳቸው ለመከላከል ብሎ ነው። ገበሬዎች ናቸው እኛ ከእኛ ጋር እንትን የምንሳተፉ ማለት ነው። በፓትሮል ይመጣሉ እነሱ እኮ በትላልቅ በብሬን ምናምን እየተኮሱ ናቸው።
የኦሮሚያ ፖሊስ ልዩ ኃይል የለውም
እዚህ ወረዳ?
መከላከያ አልገባም? ሪፖርት አላደረጋችሁም?
አለ። መከላከያ ሲገባ ይቆማል፣ ይፈተናሉ፣ ይጠፋሉ። በመኪና ስለሚሄዱ መከላከያ ሲገባ ይወጣሉ። በቃ ከኛ ወረዳ ውስጥ ማለት ነው። መከላከያ እንደወጣ ይገባሉ። ማታ ማታ በሌሊት 11 ሰዓት ላይ ነው ተኮሱት እነት የጀመረው ማለት ነው።
በተጨማሪም በባቢሌ፣ በሜኤሶ፣ በጉርሱምና አጎራባች ወረዳዎች ላይ የታጠቁ ኃይሎች ጥቃት እንዳደረሱባቸው የአካባቢው ነዋሪዎች ይናገራሉ። በጉርሱም ከተማ ያነጋገርኳቸው ነዋሪ በበኩላቸው በትናንትናው ዕለት 4 ሰዎች መገደላቸውን ተናግረዋል።
እና ዛሬ ራሱ እሱን እየቀበርነሱን እየቀበርናቸው ነው ያለ ነው። ይሄ ነገር በተደጋጋሚ እንግዲህ የሆነ ጊዜም እንደዚሁ ቀውጢ አድርጎ ነበር። አሁንም በድጋሚ መነሳት ነው እንግዲህ የሚያሳየው። ነዋሪዎች በተዘናጉና ስራቸውን የቀን ስራቸውን እየሰሩ ባሉበት ወይ ደግሞ በጠዋት እነሱ ገና ከእንቅልፋቸው ሳይነሱ ነው መጥተው በድንገት ጦርነት የሚከፍቱት። በአካባቢው የቀበሌ ሚሊሻዎች ነው እንጂ ምንም አይነት ታጠቀ ኃይል አይኖርም የለምም። በታጠቁ ሚሊሻዎች አካባቢ እንግዲህ ሚሊሻዎች ባሉበት በተኙበት ቦታ ነው መጥተው ጦርነት ቢከፍቱባቸው። አሁን ትናንት የተከፈተው እነሱ ምንም ባይዝ ኢንፎርሜሽኑ በሌላቸውና ሰላማዊ የሆኑ ሰዎች ላይ ነው በጠዋት ተመቶ ጦርነቱ የተከፈተባቸው።
የሶማሌ ክልል ልዩ ኃይል በኦሮሚያ ክልል የሚኖሩ ሰላማዊ ዜጎች ላይ ግድያን ይፈጽማል የሚል ከፍተኛ ወቀሳ በተደጋጋሚ ይቀርብበታል። የክልሉ መንግስት ድርጊቱን ያስተባብላል። በዚህ ጉዳይ ላይ ምላሽ ለማግኘት የክልሉ የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ ኢድሪስ እስማኤል የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር፣ አልተሳካም ስልካቸው ስለማይነሳ። በሌላ በኩል ባለፈው ሳምንት በክልሉ ሰዎች በዘፈቀደ ይታሰራሉ፣ ይሰቃያሉ የሚለውን የዓለም አቀፉን የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ሪፖርት በተመለከተ ከሶማሌኛ ቋንቋ ዝግጅት ክፍል አቶ ኢድሪስ ተጠይቀው የክልሉ ልዩ ፖሊስ ፖሊስ በስነ ምግባር የታነጸ ነው ብለው ነበር።
ዋሩን ዋናኬ ወሲ ማረክቲ ወወረ ስለደ ላኪን ዲ ዋህ ፋክቲ ማሃ ፈርስት ዋህ ማረክቲ ደት ቪዲዮ ጌሶ ደየን አታ ዋናኬ
ቆፍ ደ ልዩ ኃይሎች አሉን። እነዚህ የፖሊስ ኃይሎች ጥሩ ስነ ምግባር ያላቸው ናቸው። ዝም ብሎ ሰዎችን እየያዙ ማሰር ያስተዳደሩ ፍላጎት እንዳልሆነ ያውቃሉ። ስልጠናም ተሰጥቷቸዋል ስለ እስረኞች አያያዝ። በዚህ ላይ ደግሞ ልዩ ፖሊስ እስር ቤቶች ውስጥ የሚያገባው ነገር የለም። በዚያ እስረኞችን የሚጠብቁ በምግባር የታነጹ ዘቦች አሉን።
በሌላ በኩል በጂጂጋ ከተማ ነዋሪ እንደሆኑና በኃላፊነት ቦታ ላይ እንዳሉ የገለጹ አንድ የሶማሌ ክልል ተወላጅ የኦሮሚያ ሚሊሻ ነው ጦርነት የከፈተብን ብለዋል።
ዘማሊ ይባላል። የኮሙኒኬሽኑ የክልሉ ኮሙኒኬሽን እዛ ላይ ይሰራለሁ። በዛ ልክ በዛ ላይ የዩኒቨርሲቲ መምህር ነኝ። ሜሶ ወረዳ ነው ከኦሮሚያ ጋር የሚዋሰን ድንበር አካባቢ ላይ ነው እና እዛ ላይ ያሉት በጠዋት ነው ወረራ ያካሄዱት።
ማን ነው ወረራ ያካሄደው?
የኦሮሚያ ሚሊሻ ፖሊስ እና ኦነግ ናቸው። አንድ ላይ የሆነ ነው ፈጥኖ ድራሽ የኦሮማን ፈጥኖ ሚሊሻ ፖሊስ እና ኦነግ አንድ ላይ የሆነ ነው ወረራ ያካሄዱት እና 25 ሰው ነው የገደሉት፣ ለ30 ሰው ደግሞ አቁስሏል።
እስከ ዛሬ ድረስ የሚታወቀው ሲዘገብም የቆየው የሶማሌ ክልል ልዩ ፖሊስ ታጣቂዎች ኦሮሚያ ክልል ገብተው ጥቃት እንደሚያደርሱ ነው። ዛሬ በጭናክሰን፣ ባቢሌ፣ በጉርሱም፣ በሚኤሶ እንደዚህ ባሉ አካባቢዎች ሶማሌ ክልል ልዩ ፖሊስ ታጣቂዎች ገብተው ሰዎች መግደላቸውን ነግረውናል። የአካባቢው ነዋሪዎችም የመንግስት ኃላፊዎችም እንደነገርከን አንተ ደግሞ ጂጂጋ ከተማ ነው ያለ ይሄንን መረጃ አኪ?
አዎ እኔ ልንገርሽ፣ ይሄንን ዳዋ ዞን ሞያሌ ከትናንት ነው የመጣሁት። ከሞያሌ የሶማሌ ክልል ልዩ ፖሊስ ነው የሚባለው ነገር ትክክል ያልሆነ መረጃ እና ከእውነት ያቀ ውሸት ነው። ልንገርሽና በቦታው ነበርኩኝ። የሞያሌ ጦርነት ላይ ነበርኩኝ በቦታው ላይ። ይሄ ሆን ብሎ የሚደረግ የከመረስ ማስፋፋት ጋር የተያያዘ እና አንድ ላይ ሆኖ እብን የሚዋጉት ሞያሌ ብቻ አለ። ሞያሌ ሁሉ ጉሌ ጉርሱም በሴት ሌሶና እነዚህ የመሳሰሉት አካባቢዎች ናቸው። እና እነዚህ ጉርባ ሀሳ የሚባል አካባቢ፣ ደራስ የሚባል አካባቢ ናቸው ወረራ የሚያካሂዱት። ሆን ብሎ የተደረገ የተቀናበረ ሴራ ነው እንጂ ምንም ይሄን ያህል ምንድን ነው ከልዩ ጋር የሚያያዝ አንድ ነገር የለም የምልሽ።
ስለዚህ አሁን ያንተ አስተያየት ልዩ ፖሊስ ሰላማዊ ዜጎችን አልገደለም ነው?
አልገደለም። በቦታም ራሱ እንደሌለ እኔ በጀስቲፊኬሽን አራግጥላለሁ።
ታዲያ ማን ነው የሚገለው?
የእነሱ ነገሮች መጀመሪያ ወረራ የሚያካሂዱት እነማን ናቸው ነው? ማን ነው ወረራ የሚያካሂደው ነው? መጀመሪያ ሶማሌ ፍለጋ ሄደው ነው የሚወራቸው ወይስ ኦሮሞ ነው ፍለጋ የሚመጣው? ኦሮሞ ነው ወረራ የሚያካሄደው? ይሄ ግልጽና ግልጽ የታወቀ ነው።
ይህንኑ የሶማሌ ክልልን ምላሾች አካትቼ የጭናክሰን ወረዳውን የኮሚኒኬሽን ጉዳዮች ኃላፊ አቶ ዑመርን ጠይቄያቸዋለሁ።
ያው መቼም ኢትዮጵያ ሕዝብ እኮ የለመደ ነው የሶማሌ ክልል ውሸት መሆኑን እኮ መቼም እኮ ይሄ ጦርነት እኮ እኛ ላይ ከተጀመረ እኮ ወዲህ እኮ ወደ 7 ዓመት ምናምን ደርሶታል። ታውቃለህ፣ ሁሉ እያስተባበለ ነው ምን።
ስለዚህ ምንድን ነው በእናንተ በኩል እንደ መፍትሄ ሀሳብ የምታቀርቡት?
መንግስት መጥቶ እኮ እየተቃጠለ ያለው ከሁለቱ ማህበረሰብ የኢትዮጵያ ንብረት የኢትዮጵያ ነፍሶች ስለሆኑ በቶሎ ብሎ መፍትሄው መስጠት አለበት ማለት ነው።
ከሰዓት እጥረት አኳያ በስልክ ያነጋገርናቸውን የምስራቅ ሐረርጌ የተለያዩ ዞኖችና ወረዳ ነዋሪዎች አስተያየት ማካተት ባንችልም እንደነገሩን የሶማሌ ክልል ልዩ ኃይል ታጣቂዎች ሰዓት እየለዩ ወደ የቀበሌዎቹ ገብተው ግድያ እየፈጸሙ መሆኑን ነው። ያቀረቡት ጥያቄም በአካባቢዎቹ ሰዎች በሰላም ወጥተው መግባት ለተሳናቸው የፌዴራል መንግስቱ አስቸኳይ እርምጃን እንዲወስድ ነው። ከሁለቱም ወገኖች ያገኘነው መረጃ እንደሚያሳየው በሶማሌ ክልልና በኦሮሚያ ክልል አዋሳኝ በሆኑ ቦታዎች ጦርነት መሰል ውጊያዎች በየቀኑ እየተካሄዱ መሆኑን ነው። ከፌዴራል መንግስቱ ምላሽ ለማግኘት የኮሚኒኬሽን ጉዳዮች ኃላፊ ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ምላሻቸውን ለማካተት አልቻልንም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ይሁን እናመሰግናለን። አድማጮች ወደ ተከታዩ ዘገባ እናልፋለን። በቂሊንጦ ማረቢያ ቤት የሚገኙና በተለያዩ ወንጀሎች የተከሰሱ እስረኞች የመፈታታቸው ጥያቄ በጩኸት ሲያሰሙ መዋላቸውን እስረኞችና ቤተሰቦች ለአሜሪካ ድምጽ ተናገሩ ይላል። ጩኸቱንና ተቃውሞውን ተከትሎ ታዲያ ፖሊስ አስለቃሽ ጭስ ተኩሷል ነው ያሉት ለሀገር ውስጥ መገናኛ ብዙሃን ምላሽ የሰጡ የስራ ኃላፊዎች። ሕግ ባለበት ሀገር እንፈታ የጅምላ ጥያቄ ተቀባይነት የለውም ነው ያሉት። ጽዮን ግርማ ናት አሁንም የተከታዩን ዝርዝር ያዘችው።
በቂሊንጦ ማረሚያ ቤት ውስጥ በተለያዩ ጉዳዮች ተከሰው የሚገኙ እስረኞች ለሌሎች እስረኞች የተሰጠው ይቅርታና ምህረት ለእኛም ሊሰጠን ይገባል በሚል በዛሬው ዕለት ከፍተኛ ጩኸት ማሰማታቸውን ያነጋገርናቸው ቤተሰቦችና በእስር ቤት የሚገኙ ምንጮች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው ስንል ድምጻቸውን አየር ላይ የማናውለው የእስር ቤት ምንጮች እንደተናገሩት ከትላንት ወዲያ እስር ቤት ተገኝተው ያነጋገሯቸው ኃላፊዎች በፖለቲካና በሙስና ከተከሰሱት ውጪ በተለያዩ ወንጀሎች ተጠርጥረውና ተከሰው የታሰሩ እስረኞች በይቅርታና በምህረት እንደማይፈቱ፣ እንደዚህ ያሉ እስረኞች ጉዳያቸው የሚታየው የሀገሪቱን ሕግ ተከትሎ እንደሆነ እንደተነገራቸው ነው። እስረኞቹ በበኩላቸው በሀገሪቱ አጠቃላይ የተፈጠረው የይቅርታና የመደመር መንፈስ እነሱንም ማካተት እንዳለበት፣ በይቅርታ አዋጁ ጉዳያቸው አይታይም ከተባሉት ግድያና የመሳሰሉት ከባድ ወንጀሎች ውጪ ያሉት እስረኞች መፈታት እንዳለባቸው ገልጸው ሲከራከሩ ቆይተዋል። ጥያቄያቸው ተቀባይነት ባለማግኘቱም ከትላንት ጀምሮ የምግብ ማቆም አድማ ማድረጋቸውን፣ ዛሬ ደግሞ ተቃውሟቸውን በጩኸት ማሰማታቸውን ይናገራሉ።
I'm going to do the most!
በእስር ቤቱ አምስት ዞኖች የሚገኙ እስረኞች በሙሉ ወጥተው ከፍተኛ ጩኸት ሲያሰሙ አስለቃሽ ጭስ እንደተተኮሰባቸው የሚናገሩት ምንጮች በመጨረሻ የጥይት ድምጽ ሲሰሙ ሁሉም እስረኞች ወደ የማደሪያቸው ገብተው እንደሚገኙ ገልጸውልናል። ማምሻውን ለማጣራት ባደረግነው ሙከራም በአስለቃሽ ጭስ አንድ ሰው ከመጎዳቱ ውጪ ሌላ እስረኛ ስለመጎዳቱ ያገኘነው መረጃ የለም። በእስር ቤቱ ውስጥ ጩኸት ከተሰማ አስለቃሽ ጭስ ከታየና አካባቢው በፖሊስ መከበቡ ከታወቀ በኋላ ቤተሰቦች ወደ ቦታው በመሄድ ለማጣራት ባደረጉት ጥረት መረጃን ከማግኘት ይልቅ በፖሊስ መደብደባቸውን ተናግረዋል። ፖሊስ ለአዲስ አበባ ከተማ አስተዳደር የቴሌቪዥን ጣቢያ አዲስ ቲቪ ቃለ ምልልስ ሲሰጡ የነበሩ ቤተሰቦችን ሲደበድብ በምስል እንደተቀረጸ ነግረውናል።
ስሜ ታምራት ካሳ ባላለው እዚህ ወንድሞቻችን ወገኖቻችን ለመጠየቅ መጣን። እስረኞች ቂኒጦ እስር ቤት በሚባለው አቃቂ ክፍለ ከተማ በሚገኘው እና ወገኖች ለመጠየቅ በመጣንበት ሰዓት ውስጥ የምንጠይቅበት ሰዓት ችግር አለ ብለውን ከሶስት ሰዓት ከአራት ሰዓት በላይ አስቀምጠውን ከክፍለ ሀገር የሚመጣ ጠያቂ አለ እባካችሁ የህግ ያለ የባንዲራ ያለ አለን ምንም መብት ሊሰጠን አልቻለም። ከዛ በኋላ ደግሞ በኃይልና በዱላ እኛንም ከአካባቢው እንድንርቅ አረጉን። እስረኛ ላይ ደግሞ አስለቃሽ ጭስ እና የእሳት አደጋ ሲያዩ እናቶች ምንድነው ሲባል እናንተም ትገባላችሁ የሚል ዛቻና ሳቅ ጭምር ህግ ሊያስከበሩት ህግ ዩኒፎርምን የለበሱት ወገንን ዜጋን አብይ መጥቶ ያስፈታችሁ ተብለ ያው ምስክርም አለኝ። ይሄ ሁሉ እየተመጣ እዚህ ሆናለሁ። ስለዚህ ህግ ያለበት ሀገር ነው ያለ እንድትሉልን ፈልጋለሁ። እና እኛ ምንድነው ምን ተብሎ እንደሆነ
የሰማችሁት ድምጽ ለአዲስ ቲቪ የተሰጠ ቃለ ምልልስ ሲሆን ቃለ ምልልሱ በፖሊስ ሲቋረጥ ይታያል። የቀድሞ የነገረ ኢትዮጵያ ጋዜጣ አዘጋጅና የኢንተርኔት አምደኛው በተለይም ደግሞ የእስረኞችን ጉዳይ በትኩረት የሚከታተለው ጌታቸው ሽፈራው ከፖለቲካ ጋር በተያያዘ እስካሁን ያልተፈቱ እስረኞች ብዙ ናቸው ይላል።
ያውም አብዛኞቹ ምንድን ናቸው? በአንድ መዝገብ አሁን ለምሳሌ በእነ ሚፍታ ሸርሶ የሚል ባለ መዝገብ አለ 77 ተከሳሽ በአንድ ተከሰውበት የነበረው ከነዚህ መካከል 33 ያሉ አምነናል ስለዚህ አንከራከርም ስላሉ በቀጥታ ወደ ፍርድ ተገባና እስከ 5 ወር ጀምሮ እስከ 16 አመት ተፈርደባቸውና እነዚህ እስረኞች ቃሊቲ ነበሩ። የቀሩት ከ40 በላይ የሚሆኑት ግን ቂሊንጦ ነበሩና እነዚህኞቹ ቃሊቲ ተፈርደባቸው ሲፈቱ በአንድ መዝገብ የተከሰሱት ከዛ ከአሁን ከ40 በላይ በአንድ መዝገብ ተከሰው ነገር ግን እኛ ጉዳዩን አልፈጸምነውም ስለዚህ መከላከያ ምስክር እናቀርባለን እንከላከላለን ያሉት ደግሞ ቂሊንጦ ይገኛሉ። እንግዲህ በአንድ መዝገብ ማለት ነው። በተመሳሳይ በነ ገብሬ ንጉሴ መዝገብ 14 ተከሳሽ ነበሩ 9 ያክሉ እንከላከልን ብለው አምነዋል። በማመናቸው ተፈርዶባቸዋል። እነዚህም 16 አመት ነው የተፈረደባቸው። እነዚህ የተፈረደባቸው 16ቱ ቃሊቲ ስለነበሩ ተፈቷል። ቃሊቲ የተፈረደባቸው ሰዎች ይፈቱ ማለት ነው። ሌሎችም አሁን ለምሳሌ አቻለው ደሴ እኔ መሰለ በደል የተፈጸመበት በእስር ቤት ውስጥ ተኮላሸ የተገረፈ ልጅ ጨለማ ቤት እንደከረመ ብዙም እናንተም በሰሩት የነበረ ልጅ ነው። ጭራሹን እንደውም በችሎት መድፈር ተብሎ 6 ወር ተቀልቷል። አሁን በዛው በሽብር ወንጀል ጉዳዩን ሲከታተል የልደታ ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት በዚሁ በጉዳዩ ሲናገር ችሎት ደፍራል ተብሎ ጭራሽ 6 ወር ተፈርዶበታል። በኦነግም እንደዚሁ በነ ቱፋ መልካ በነሱ መዝገብም እንደዚሁ አልተፈቱም። 6 ወር ተቀጥቷል ችሎት ደፍራቸዋል ተብሎ። ስለዚህ በኦነግና በአርበኞች ግንቦት ሰባት የተከሰሱ ከመቶ በላይ የሚሆኑ እስረኞች አሁንም ቂሊንጦ እስር ቤት አሉ።
ከእስረኞቹ አንዱ የሆነውና በዚህ በቂሊንጦ ማረሚያ ቤት የሚገኘው አስቻለው ደሴ ቤተሰቦች በነገሩ ግራ እንደተጋቡ ይናገራሉ።
ሙልተን አልታሰር ባላለው ያጎቴ ልጅ ነው። ከሱ የበለጠ በነገራችን ላይ ሲሆን እኛን እስረኞች የሚገርምሽ አንቺ ወንድምሽ የሆነ ቦታ ላይ ሆኖ በየጊዜው እንደዚህ ሰቆቃ እየሰማሽ መቼም ስራም አይሰራም አይሰራም ምንም ነገር አንሰራም በቃ ስለሱ ነው ሁልጊዜ የቀኑ መሄድ አለብን ምግብ ይዘን መሄድ አለብን ያለው እንግልት ነው ብዬ ልነግርሽ አልችልም። በዛ ላይ ደግሞ ብዙ ሰዎች ስንትና ስንት እንኳን ስለ ሀገራቸው ሁኔታው የሆነ ስራ እየሰሩ እንኳን እየተለቀቁ እሱ ምንም ነገር በጣም የሚገርምኝ ሁላችንም እዚህ ሀገር ላይ እንኖራለን እናውቀዋለን ሁሉንም ግን በሱ ያለው ነገር ለእኛ ራሱ ምንም ቤተሰብ ብንሆንም እውነታውን ስናየው ግን በጣም ነው የሚያበሳጨን። ምክንያቱም ይህ ልጅ የራሳቸው ሰራተኛ የነበረ ልጅ ነው። ፌዴራል ነው የነበረው የራሳቸው ሰራተኛ ነው። ሁሉም ግን በጊዜው በሀገሪቱ ላይ የነበረው ደም አፍሳሽ የሆኑ እንትኖች ሲደረግ ስራውን ትቶ ነው ይወጣል። ሌላ ድርገው ነገር ምንም ነገር የለም። እኔ ድንድ ሲሆን ስራቱ ግን የወንድሞች ህይወት እየተሰሰያየው በስራት አልችልም አለ ተቶቶታ ከዛ በኋላ ደግሞ ወር ባልሞላው ውስጥ ነው የሚገርምሽ ስራውን በተው ወር ባልሞላው ውስጥ ነው አድነው ግንቦት ሰባት ብለው አመቻው ያፈቃዩ ግን ደግሞ ከምን የሚበረጠኝ ልጅ ከስቃይ ስቃይ አሁን ሸለማ ውስጥ ነው አላወጣም ዞን አራት ከሚባለው ማለት ነው ስንቱ ህዝብ እየተወጣ ስንቱ እንኳን ያስቡ ለግንቦት ሰባት ሳቸው ተነስተዋል ኢሳት ክርስቶስን ፍንቱ በዚህ ዓለም ላይ እንኳን ስለመጠለታቸው እየታገሩት ግን እነሱ ሽብሩን ተርፋቸው አንጥተው ይህ ምንም የተለየ ነገር በለለበት ምክንያት ይኸውልሽ ስራውን ያስተቃይታልሻለሁ ይኸው ጠቅላይ አቃቤ ህግ ይሮንገባለን ምንም መስክ የለን አይቀበሉንም ስንሰራንን ይላሉ በቃ የድሮ ቅርታውን ከተቀየሩት ምን ነው በቃ እና ተቸገርን እኛ ራሱ መፍትሄ ያጣር ስለሱ ጉዳይ
በጉዳዩ ላይ ከፌዴራል ማረሚያ ቤቶችና ከጠቅላይ አቃቤ ህግ ጽፈት ቤት መረጃ ለማግኘት ያደረግነው ጥረት አልተሳካም በሌላ በኩል የሀገር ውስጥ መገናኛ ብዙሃን ከስራ ኃላፊዎች አገኘ ነው ባሉት መረጃ ህግ ባለበት ሀገር በጅምላ የሚደረግ የፍቺ ጥያቄ ተቀባይነት የለውም ተብሏል ብለዋል። አሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አንድ ዜና አንብበን ወደ ሁለተኛው አጋማሽ እንሻገራለን። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በደቡብ ሱዳን ላይ እንደ አውሮፓውያን አቆጣጠር እስከ ግንቦት 2019 ዓ.ም የሚዘልቅ የጦር መሳሪያ ማዕቀብ እንዲደነገግ በዩናይትድ ስቴትስ የረቀቀ ውሳኔ አጽድቋል። ውሳኔው የደቡብ ሱዳን ሰላም ላይ አደጋ በመደቀን ግጭቱን ለማቀጣጠል አደጋ የደቀኑ ተብለው የተወነጀሉ ሁለት የሀገሪቱ የጦር ኃይል ባለስልጣናት ላይ የጉዞ እገዳና ንብረታቸውን እንዳይንቀሳቀስ ማድረግን ይጨምራል። ውሳኔው በዘጠኝ አባላት ድጋፍ 6 አባላት ኢትዮጵያ፣ ሩሲያና ቻይናን ጨምሮ ድምጽ ተአቅቦ አድርገውበት እንዳለፈ ነው የተገለጸው።
አድማጮች አሁን የውይይት ክፍለ ጊዜ
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው እሁድና ሰኞ ወደ አስመራ ተጉዘው የሰላም ስምምነት በተፈራረሙበት ወቅት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የደስታ ስሜት በማንጸባረቅ ንብረታችንን በሙሉ አግኝተናል፣ የጎደለን ነገር የለም ሲሉ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ሁለቱ ሀገሮች የተስማሙባቸውን ነጥቦች መሰረት በማድረግ አሁን የቀሩን ጥቃቅን ነገሮች ናቸው ብለዋል። ስለ አጠቃላይ ስምምነቱ እንዲያብራሩ አቶ ልደቱ አያሌውን፣ አቶ ገብሩ አስራትንና ዶክተር መሃሪ ረዳኢን ጋብዘናል። ዶክተር መሃሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ብሔራዊ መማክርት አባል ናቸው። አቶ ገብሩ አስራት የአረና ትግራይ ፓርቲ የስራ አስፈጻሚ ኮሚቴ አባል እንዲሁም በመድረክ የስራ አስፈጻሚ ኮሚቴ አባል ናቸው። በኢትዮጵያና በኤርትራ መካከል ስለነበረው የግንኙነት ታሪክና ወደ ጦርነት ስላደረሳቸውም ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸው የሚታወቅ ነው። አቶ ገብሩ ኢትዮጵያ እስከተደረገው ስምምነት ያገኘችው ጥቅም ምንድነው? የቀሩት ነገሮችስ እውን ጥቃቅን ናቸው ለሚለው ጥያቄ እንግዶቻችን በተከታታይ አስተያየታቸውን ይሰጣሉ። በአቶ ገብሩ አስራት ይሆናል የሚጀምረው። ያወያየቻቸው አዳነች ፍሳዬ ነች።
በሁለቱም አገሮች መካከል በተለይ በሁለቱም ህዝቦች መካከል ሰላም መውረዱ የሚደገፍ ነው። ግን ደግሞ ይሄ ሰላም ለምን እንደፈረሰ መጀመሪያ ላይ መታወቅ ያለበት ይመስለኛል። ሴንስለስ ጦርነት ነበር ይባላል። በእርግጥ ነው። ግን ይሄ ጦርነት ማን ነው የጀመረው የሚለው ነገር ራሱ ሻዕቢያ መሆኑ እስካሁን ድረስም አልተነገረም። እንዲያውም ይቅርታ የሰማሁት በኢትዮጵያ በኩል በዶክተር አብይ እንጂ በኢሳያስ በኩል ይቅርታ አልጠየቀም። ይሄ ሌላ ነገር ሆኖ እኛ እንደ ፖለቲከኞች ባለድርሻ በመሆናችን የሚያገቡን ብዙ ነገሮች አሉ። ይሄ ሰላም መውረዱ ጥሩ ሆኖ ግን ለዚህ ሰላም መደፍረስ ምክንያት የሆኑ ወን ተፈተው አይደል የሚለው ነገር ግን መዳሰሱ ጠቃሚ ይመስለኛል። እንግዲህ ይሄ ጦርነት የተቀሰቀሰው በሻዕቢያ ጥቃት ሲሆን ሰበብ ያደረገው የድንበር ጉዳይ ነው እና አሁን የድንበር ጉዳይ ተፈቷልን? በተለይ በኢትዮጵያ በኩል ይሄ አልደርስ ስምምነት ተግባራዊ እናደርጋለን ሲሉ የኢትዮጵያ ግዛትን የኢትዮጵያ ዜጎችንም ወደ ኤርትራ አሳልፎ የመስጠት ጉዳይ ነበርና ይሄ ነገር በግልጽ ተፈቷልን? ህዝቦች ናቸው ይሄ መፍጠት ያለባቸው ወይስ እንዴት ነው የሚሆነው የሚለው ገና ያልተመለሰ ነገር አለ። ሁለተኛው መሰረታዊ ደግሞ
ኢትዮጵያ አሁንም የተባለው የባህር በር ተቀምጫለች ነው የተባለው። ይሄ ካሁን በፊትም ከ27 አመት በፊትም በኢሳያስ የታወጀ ነበር። ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይ ወይስ አስገዳጅ ዓለም አቀፍ ውል ስምምነት ኑሮ ነው ይሄ መሆን ያለበት? ምክንያቱም ይሄ ከሆነ ሌላ ጊዜ ደግሞ ሲፈልጉ የባህር በሩን ሊዘጉት ይችላሉ፣ እዛ ያለውን ኢትዮጵያ ሀብት ሊወርሱ ይችላሉ። ስለዚህ በዚህ ረገድ ያለው ስምምነትም የምናውቀው ነገር የለም። በእኛ አስተያየት ኢትዮጵያ የባህር በር ያስፈልጋታል የሚል እምነት ስላለን ይህም ያልተቋጨ ያላለቀ ነገር ነው። ሌላው ሶስተኛው ነገር በዚህ አካባቢ በጂኦፖለቲካ ውስብስብ አለ ስምምነቱ የኢትዮጵያን ጥቅም ያስከበረ መሆኑ በማረጋገጥ እንዲቋጭ ፍላጎታችን ስለሆነ ይህን እንፈልጋለን። እንግዲህ አቶ ኢሳያስ የፈለጉትን ያገኙ ይመስላሉ። ላጠፉት ጥፋትም ይቅርታ ሳይድ ነው ይሄ ነገር ያገኙት። የድሮዎቹ ኢኮኖሚ ጥቅሞችም ሊያገኙ ነው። ተገለውት የነበረው የአፍሪካ ህብረት በአለምም በኢጋድም የሁሉ ያገኛሉ። የእሳቸው ግልጽ ነው፣ ብዙም ታትርፈዋል። ኢትዮጵያ ምን አተረፈች የሚለው ግን ገና ማየት ያለብን መመርመር ያለብን የኢትዮጵያን ህዝብ የኢትዮጵያን ፖለቲካ ፓርቲዎች ባለድርሻዎች አግልሎ ይሄ ስምምነት ከተካሄደ ተመልሰን ችግር ውስጥ እንዳንገባ እኔ ያሳስበኛል። አሁንም ይሄ ጉዳይ ግልጽ ባለድርሻ አካሎች ሁሉ አውቀውትና ምን ታጠጡት መካሄድ ያለበት መሆን ያለበት ይመስለኛል። እንደዚህ ነው ያለ እይታ። አመሰግናለሁ።
በነገራችን ላይ ያኔ ስምምነቶች ሲደረጉ የወረረችው ኤርትራ ስለነበረች የምትከፍለው ካሳ እንዳለም የተቀመጠ ነገር ያለ ይመስለኛል። የድንበር ጉዳይ አለ። ባድመ ልትሄድ ነው ልትቀር ነው? አዴሮ በሁለት ቦታ ሊከፈል ነው አይከፈልም? እሱንም ሁሉ አብረን እያየን እንግዲህ። ዶክተር መሐረዳይ
አመሰግናለሁ። እንግዲህ ከዚህ ስምምነቱ ለነገሩ ዝርዝሩ ብዙ ያገኘነው ነገር ስለሌለ ኢትዮጵያ ምን አገኘች ምን አጣች፣ ኤርትራ ምን አገኘች ምን አጣች ለመወሰን ትንሽ አስቸጋሪ ነው የሚመስለኝ። በቂ መረጃ ያለ አይመስልም። ነገር ግን ይሄ ግንኙነት በመንግስታትና በህዝቦቹ መካከል ያለው እና ሊፈጠር የታሰበው ግንኙነት በጎ ነው። ለሁለቱም ሀገሮች ለሁለቱም ህዝቦች ጠቃሚ ነገር ነው ይሄ ጉዳይ። ነገር ግን ይሄ ኤርትራ ጉዳይ ትንሽ ከታሪካችንም አንጻር ነገሩ አሰልበትን ያግዙኝ ይሆናል። ቀደም ብሎ የነበሩ መሪዎቻችን በኤርትራ ጉዳይ ኮንሲስተንትሊ ስህተት ሲሰራ ነው የመጣው። አሰምልስ በውጫሌ ውልም ሆነ ከአድዋ ጦርነት በኋላ ኤርትራን በተመለከተ የሰሩት ስህተት እንደነበረ የታሪክ ዘጋቢዎች ያስቀምጣሉ። አጼ ኃይለ ሥላሴም በዘመናቸው ፌዴሬሽኑን ተጣድፈው በማፍረሳቸው ስህተት እንደሰሩ ነው ታሪክ የሚዘግበው። በደርግ ዘመንም እንደዚሁ በተለይ በምስራቅ የጦር ግንባር ድል ካገኘ በኋላ ደርግ በምስራቅ የተገኘው ድል በሰሜንም ይደገማል ብሎ በጦርነት ለመፍታት ሙሉ ኃይሉን እዛ ላይ ተረባርቦና ተጣድፎ እንደወደቀ ነው የምናውቀው። ኢህአደግም ሪፈረንደሙን አደራጅቶ የድንበርና ሌሎች ጉዳዮች በቂ ትኩረትና በቂ ውይይት ሳይደረግባቸው ኤርትራን እንደ ሀገር አውቀናል ብሎ ኢህአደግም ተጣጥቶ የሰራው ስህተት አለ። ስለዚህ አሁንም በዚህ በዶክተር አብይ ጊዜ ተመሳሳይ ስህተት እንዳይሰራ ያሰጋል። ግንኙነቱ በመርህ ደረጃ ጥሩ ሆነ፣ ግን እየተሰሩ ያሉ ነገሮች በአግባቡ ታስቦባቸው መብትና ግዴታችን የሌላው ግንኙነታችን ድንበራችን በአግባቡ ታውቆ እንደ ሁለት መንግስታትና እንደ ሁለት ሀገር ዜጎችም ቢሆን ሲገቡም ሲወጡም ሀገር ውስጥም ሲሰሩ እነዚህ ነገሮች ሊመቻቹ ይገባል። ይሄ ሁኔታ ሳይመቻች ተጣድፈን በሁለቱም መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማኖን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠል ነው ቀደም ብሎ መንግስታት የሰሩ ስህተት እንዳንደግም ሰጋለሁ። የአልጀር ስምምነት ሲፈረም ሁለት ኮሚሽኖች ነው የተቋቋሙት፣ የድንበር ኮሚሽንና የካሳ ኮሚሽን የሚባሉ። የካሳ ኮሚሽኑ ጦርነቱ ኤርትራ እንደጀመረችው አረጋግጦ ከፍተኛ ውድመትም ያደረሰችው ኤርትራ እንደሆነች በኢትዮጵያን በኩል በእርግጥ ውድመት አድርሷል የኢትዮጵያ መንግስትም ተብሏል። ዞሮ ዞሮ ግን የሁለቱም ውድመት አመዛዝኖ ኤርትራ ለኢትዮጵያ $10 ሚሊዮን ካሳ ልትከፍል ይገባል ተብሎ ተወስኗል። አሁን ግን
ከዛ ተለቅመው የድንበር ጉዳይዋ ብቻ ነው የተስማሙባት እንጂ ያቺ ነገር አልተነካችም ቀርካለች። ምናልባት ይሄ ችኮላችን ያመጣው ነገር ነው ወይስ ሆነ ብሎ የካሳውን ጉዳይ ሊተው ፈልገው ነው ለእኔ ግልጽ አይደለም። ዞሮ ዞሮ ግን እንደዚህ አይነት ነገሮች አሉና ይሄ አገር ውስጥ የምናረገው ነገር ብንቸኩልም ብናስተካክለው እንችላለን። ቀላል ነው፣ የውስጣችን ጉዳይ ነው። በሁለት ሀገሮች መካከል የሚደረግ ግንኙነት ግን ቸኩለን ስንገባበት ኋላ ብቻችን ልናፈርሰው የማንችልበት ሁኔታ ነው የሚፈጠረው እና እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። አመሰግናለሁ።
እሺ፣ አቶ ልደቱ።
አመሰግናለሁ። ዋናው ነገር አሁን ቅድም ያነሳሽው ጥያቄ የኢትዮጵያ ጥቅም ምንድን ነው የሚለው ላይ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው። አንደኛ ሰላም ነው። ሰላም ማለት ለዲሞክራሲም ለልማትም መሰረት ነው። ሁለተኛ አጠቃላይ የአካባቢውን ሰላም የሚቀይር ጉዳይ ነው የኢትዮጵያና የኤርትራ ግንኙነት። ስለዚህ እንደ ኢትዮጵያ ትልቁ ጥቅማችን ሰላም ማግኘት ነው አንዱ። ሁለተኛው በመጥፎ የታሪክ አጋጣሚ ብንለያይም የኢትዮጵያና የኤርትራ ህዝቦች ቋንቋ የምንጋራ፣ ባህል የምንጋራ፣ ሃይማኖት የምንጋራ፣ አጠቃላይ ስነ ልቦና የምንጋራ አንድ ህዝብ ነን። ስለዚህ ወደ አንድነት የሚያመራ ግንኙነት ውስጥ መግባታችን ራሱ ትልቅ ጥቅም ነው፣ ትልቅ ዋጋ ያለው ነው። ስለዚህ ከጥቅም አንጻር እነዚህን ነገሮች አጉልተን ማየት ያለብን ይመስለኛል። ወረራውን ማን ጀመረው፣ ማን ነው ይቅርታ መጠየቅ ያለበት፣ ማን ይካስ የሚለው ጉዳይ ቁም ነገር አይደለም ባልልም ትልቅ ዋጋ ግን የምንሰጠው ጉዳይ አይመስለኝም። አሁን ከጠቀስኳቸው ሁለቱ ጥቅሞች አንጻር
አድማጮች፣ ውይይቱ አላበቃም። አቶ ልደቱ ካቆሙበት ይቀጥላሉ። በንግብ ፕሮግራማችን ሰፋ ብሎ ይቀርባል። ተከታተሉን።
ክቡራትና ክቡራን አድማጮቻችን የአርብ ምሽት ዝግጅታችን ይቀጥላል። አሁን ወደ ሳምንታዊው እሰጥ አገባ እናልፋለን። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች፣ የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ባለፈው ሳምንት የተጀመረ ክርክር የመጨረሻ ክፍል ነው እሰጥ አገባ ለዛሬ ምሽት ይዞ የቀረበው። የኦሮሞ ሚዲያ ኔትወርክ ዲሬክተር አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰለሞን ናቸው የሚከራከሩት። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅዳሜ ዝግጅቱ እልባት ካደረገበት ይጀምራል።
ለሚታዩት ቀውሶች ሁሉ አንድን ወገን ብቻ ተጠያቂ ማድረግ አይገባም ሲሉ ነው አቶ አሉላ ባለፈው ሳምንት ዝግጅታችን መጨረሻ የተናገሩት። ስለተለያዩ ፍላጎቶች ያሉትም አለ። አቶ ጃዋር ዋናውን ሁለታችንም የሚመለከት ቀጥታ ጥያቄ ከማንሳቴ በፊት ለአቶ አሉላ ሰለሞን ሀሳብ መልስ መስጠት የሚፈልጉ ከሆነ እድል ስጡ።
አዎ፣ አሉላ አንድ ነገር አንስቷል። በሶቪየት ዩኒየን መበታተን ትልቅ ሚና የተጫወተው የደህንነቱ ቢሮ ነው። እነ ጎርባቸው መጥተው ወደ ዲሞክራሲ ሀገር ለማሸጋገር እርምጃ ሲወስዱ ያ ሪፎርም ጥቅማቸውን የሚጎዳባቸው ወይ ደግሞ በዛ ግርግር ተጠቅመው ንብረት ማካበት የፈለጉ እንደ ፑቲን ያሉ ግለሰቦች ናቸው። ሀገሪቷ ውስጥ የሪፎርሙን አጀንዳ ለመቀልበስ ባደረጉት ሴራ ነው ሀገር በትንትን የወጣው። አሁንም ቢሆን ኢትዮጵያ ውስጥ እያልኩ ያለሁት ጠቅላይ ሚኒስትሩ ስህተት የለበትም አይደለም። ያም ሆነ ይህ ግን የለውጡ አመራር ነው፣ ለውጥ እየመራ ነው ያለው። አሉላ ወንድሜ፣ አይደለም ዛሬ እንደ ሳሞራ ወታደር እያዘዙ ወጣቶች ያስጨርሱብን አንድ ቀን የትግራይ ህዝብ ይነሳል አልኩም። ዛሬም ቢሆን እነዚህ ሀገር እየበጠበጡ ያሉ ግለሰቦች ለትግራይ ጥቅም አይቆሙም፣ የትግራይን ህዝብ አይወክሉም። ይኸውልህ ባለፈው እኔ መቀሌ ላይ ሰልፍ ነበረ፣ የሰማዕታት ሰልፍ። በዛ ላይ የህወሓትና የትግራይ ህዝብ አንድ ነው አይነጣጠልም የሚል በጣም አሳፋሪ ነገር ነው የቀረበው። ህወሓት የፖለቲካ ድርጅት ነው፣ የትግራይ ህዝብ የትግራይ ህዝብ ነው። ህወሓትን የሚደግፍ የማይደግፍ አለ፣ ግን ህወሓትን የተቸ በሙሉ የትግራይ ህዝብ የጠላ ነው የሚል አቀራረብም ትክክል አይመስለኝም። እነዚህ ብጥብጥ እየፈጠሩ ያሉ ግለሰቦች አይደለም የትግራይን ህዝብ ህወሓትን እንኳን አይወክሉም፣ የግለሰብና የጥቂት ቡድን ጥቅምን ለማስቆየት የሚያደርጉት ሴራ ነው ብዬ ደግሜ እናገራለሁ። በነገራችን ላይ ወደ ኢትዮጵያ እየተመለስኩ ነው። አንዱ ቀድሜ ሄጄ ላናግረው የምፈልገው ህዝብ የትግራይ ህዝብ ነው። መቀሌ ላይ ከወጣቱ ጋር ልወያይ እፈልጋለሁ። ምክንያቱም የትግራይ ህዝብ የኢትዮጵያ አካል ነው። የትግራይ ህዝብ በሱ ስም ተነገደ፣ በሱ ስም ወንጀል ተሰራ እንጂ ተጠቃሚ አልነበረም። ወደፊት ለምንገነባው ዲሞክራሲያዊ እና ሁሉን ያማከለ የፖለቲካ ሲስተም የትግራይ ህዝብ እኩል ተካፋይ መሆን መቻል አለበት። አይደለም በኦሮሚያ ውስጥ በመጥኛውም ቦታ የትግራይ ዜጋ በምንም ምክንያት መነካት ያለበትም የትግራይን ህዝብ መንካት ማለት የኦሮሞን ህዝብ መንካት ነው። የትግራይን ህዝብ መንካት ማለት የአማራን ህዝብ መንካት ማለት ነው። የትግራይን ሲቪሊያን የሚነካ ማንኛውንም ግለሰብ ሆነ ቡድን እቃወማለሁ፣ እታገላለሁ። አይደለም የትግራይን ህዝብ እነዚህ በጥበጥ የሚፈጥሩት ባለስልጣን ሌላ ቡድንም ሆነ ግለሰብ አንድ የትግራይ ዜጋ ከነካ ራሴን እንደነካ ነው የማየው። የኦሮሞን ህዝብ እንደነካ፣ የአማራን ህዝብ እንደነካ ነው። እንታገለዋለን። አይደለም ንጹህ የትግራይ ህዝብ የህወሓት ባለስልጣናት ራሱ ቢሆኑ ከናቢ ጋር ባላቸው ግርግር ያለ ህግና ስርዓት መነካት የለባቸውም። ተጠያቂ የሚሆኑ ከሆነ ህግና ስርዓትን በመከተል ለሀገር ሰላም መረጋጋትና ዲሞክራሲያዊ ሽግግር በሚረዳ መልኩ ነው መሄድ ያለበት። ጠቅላይ ሚኒስትሩ ከስልጣን አውርዶ ብቻ ተጠያቂነት ሳያቀርብ ሲለቃቸው ዝም ያልንበት ምክንያት ለሀገር ሰላምና አንድነት ይጠቅማል በሚል ነው እና ወደፊት የሚሆን መሆን ያለበት።
መልካም። ህዝብን ከቡድን ፍላጎቶችና ከቡድኖች አላማ መለየት የሚለው ሊሰመርበት ይገባል። ቀደም ብዬ መንደርደሪያው ላይ እንደጠቀስኩት በየበኩላችሁ ተከታዮች አሏችሁ። የቆማችሁለት አላማ አለ፣ የምታራምዱት ሐሳብ አለ። የምታራምዱት አላማ ለረጅም ዓመታት በሰራችሁበት መንገድ ይታወቃል። ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙሃን ይልቁንም በየበኩላችሁ በመታቀርቧቸው ሐሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳችሁ ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጃዋር ከርሶ ልጀምርና ወደ አቶ ሉላ ልሂድ።
እኔ በተቻለኝ መጠን እስከዛሬም በሚደረጉ በማንኛውም ጉዳይ ላይ የብሔር ግጭት፣ የሃይማኖት ግጭት፣ ማንኛውም አይነት ግጭት ሊቀሰቅሱ የሚችሉ አባባሎችና አገላለጾችን አይደለም ራሴ መቆጠብ በእኔ በምጽፈው እና በምናገረውም ስር የሚጻፉ ኮሜንቶችን ራሱ ሞኒተር የማደርግበት ሁኔታ ነው ያለው። በተለይ አሁን ባለንበት ደረጃ የሚፈጠር ግጭት የጥቂት ሰዎችን ወይም ደግሞ ግለሰቦችን ህይወት የሚቀጥፍ ብቻ ሳይሆን ሀገርን ወደ ከፍተኛ አደጋ ሊያደርስ የሚችል ስራ ነው የሚሆነው። ስለዚህ እኛ በሶሻል ሚዲያ ያለን ግለሰቦችም ከፍተኛ ጥንቃቄና በከፍተኛ ኃላፊነት መንቀሳቀስ አለብን። ከዛ ያለፈ ስራ መስራት አለብን እያልኩ ነው ያለው። ከዛ ባለፈ የፖለቲካ አመራሩ የስልጣን ሽግሽጉንና የስልጣን ፉክክሩን ተጠቅሞ ህዝብ እንዳያጋጭ እኛ በሲቪክ ሶሳይቲ ውስጥ ያለን ወጣቶች፣ አክቲቪስቶች ህዝብን የማቀራረብ የህዝብ ለህዝብ ግንኙነት እንዲጠናከር መስራት መቻል አለብን። ከዚህ ተነስቼ ነው ወደ ኢትዮጵያ የምመለሰው። አንዱ የምሰራው ስራ መንግስት መስራት የማይችለውን ስራ በመንግስት ስልጣን ውስጥ የሌለና የስልጣን ፍላጎት የሌለን ግለሰቦች ህዝብን የማቀራረብ ስራ መስራት መቻል አለብን። ከዚህ ተነስቼ ነው ወደ መቀሌም፣ ወደ ባህር ዳርም፣ ወደ ሌሎች ከተሞችም በመጓዝ ከዛ ህዝብ ጋር ነጻ ሆነን ለስልጣናችን ሳንጓጓ ስልጣን ስለማንፈልግ ህዝብን ለህዝብ ማቀራረብ ስራ መስራት መቻል አለብን። ለፖለቲካ ባለስልጣናት ብቻ መተው የለበትም። የግለሰብ ኃላፊነትን መወጣት አለብን። ከዛ አልበን ደግሞ ህዝብን የማቀራረብ ስራን ደግሞ መስራት አለብን። በዚህ ላይ አሉላ ጆይን እንዲያደርገኝ ጋብዘውን።
መልካም። ግብዣውንም ጨምሮ ይመልሳሉ አቶ አሉላ።
እሺ፣ አመሰግናለሁ ጃዋር። ቅድምም ምስጋናዬን ገልጫለሁ በምትከተለው የትግል ስንት ዙሪያ። በተለይ አሁን ሰሞኑን ደግሞ ዲክሌር ያደረከው ነገር አለ። ከምን ለውጥ እንደመጣ አላቅም። ካሁን በኋላ በሚዲያ የምንሰራው ይሁን የማደርገው እንቅስቃሴም የመንግስት እንቅስቃሴን በሚደግፍ መልኩ እንጂ ኃላፊነት በጎደለው አንሄድም የሚል ማይቼ ነበረ። ኢንፋክት ይሄ ከመጀመሪያዋ በምታደርጋቸው እንትኖች ላይ ሊንጸባረቅ ጥሩ ነበር። ኦርስ አሁን ትግሉ ተቀይሯል የሚል ነገር ሊኖር ይችላል። ነገር ግን በህዝብ ዙሪያ ግን በተለይ ይሄ ምንም ይሁን ምን በየትኛውም ፋክተር ሊቀየር የማይገባ ፕሪንስፕል ነው ባይ ነኝ። ይሄ ለአቶ ጃዋር ብቻ ሳይሆን ለማንኛውም በአክቲቪዝም፣ በሲቪክ ማህበራት፣ በሚዲያ የሚንቀሳቀስ አካል በተደጋጋሚ ይህንን ነገር ገልጸናል። ቮይስ ኦፍ አሜሪካም ቀርቤ ይህንን ለሁሉም ህብረተሰብ አስተላልፌያለሁ። በወቅቱም በጣም ጥሩ የሆነ አዎንታዊ የሆነ የመግባባት መንፈስ ተፈጥሮ ነበር። ብዙ ሰውም ባደረግነው ውይይት የሰጠው ምላሽ ጥሩ ነበር። ወደ አገር ቤት ሄዳለሁ ብለሃል። በዚህ ብትጀምረው ግንኙነቱ ደስ ይለኝ ነበር። የፊታችን ትግራይ ፌስቲቫል አለ። እዛ ላይ ተገኝተህ መሄድህ በፊት ከሆነ በተለይ መጥተህ ንግግር እንድታደርጉላ እኔ ጋብዛለሁ በዚህ አጋጣሚ። ስለዚህ ይሄ የመግባባትና የመቀራረቡ ነገር ተጠናክሮ መቀጠል አለበት። ነገር ግን ይህ የምናደርገው አሁንም ደግሜ ማሳሰብ የምፈልገው አገሪቱ ውስጥ ያለ ችግር ወደ አንድ አቅጣጫ ብቻ በመጠቆም ሁሌ ይሄ ነገር በማድረግ መፍትሄ ሊሆን አይችልም። ይሄ በህዝብ ደረጃ ዋጋ እያስከፈለን ነው ባይ ነኝ። ስለዚህ በአገሪቱ ውስጥ የሚፈጠሩ ችግሮች መንግስት የሚፈጥራቸው ችግሮች እንደ መንግስት ገዢው ፓርቲም ከሆነ እንደ ገዢው ፓርቲ ተጠያቂ ይሆናል እንጂ አንዱን መጥሎ በመሄድ እንደምናቀው ያንን ነገር ለይቶ የመረዳት ችግር ስላለ በተለይ በሶሻል ሚዲያው አካባቢ የሚታይ ይሄ መንግስት አክራትንም ይመለከታል እምንጠቀማቸው ቃላቶች ላይ ኃላፊነት ተሰምቶን ሊሆን ይገባል ባይኝ የራሱ ህብረተሰብ ለራሱ ስለመጣበት ህብረተሰብ አንድ ሰው መቆርቆሩና ለወገኑ መቆሙ እኔ እዚህ ላይ ምንም እንትን የለኝም ግን ሌሎችን ለጥቃት የሚያጋልጥ አካሄድ ግን በጣም አደገኛ ነው አሁን እየታየ ያንጃበበ ያለው ነፋስ ያንጃበበ ያለው ሁኔታ በጣም አደገኛ ነው እኔ በየቀኑ ነው መረጃ የሚደርሰኝ በየቀኑ እንዲያውም በጣም ስሜቴን እየተቆጣጠርኩ ነው አምጽፈው በጣም ያሳዝናል ጠቅላይ ሚኒስቴሩ ወይም ሌሎች የመንግስት ኃላፊዎች እንዲሁም በሶሻል ሚዲያ በአክቲቪዝም ያለ አካል የሚጠቀማቸው ቃላቶች ጥብቅ ድንጋዋር ባለው የተወሰኑ ግለሰቦች ምናምን ብሎ ቢያስቀምጠውም በዛ ደረጃ እሱ በኃላፊነት ነገር ግን ከታች ያለው ሰው ተቀብሎ የሚያሰጋባበት መንገድ በጣም አሳሳቢ ነው እዚህ አስበት ይገባል በዚህ አጋጣሚ ለሁሉ ማሰላለፍ እንፈልገው ሰዎች ኃላፊነት በጎደለው አካሄድ ቃላት ስለተጠቀሙ ብላችሁ ያንኑ ተከትላችሁ በህዝብ ውስጥ ችግር እንዲፈጠር ብትሰሩ አደጋው ለሁላችን ነው የሚጨርሰው አንዱ ተጎድቶ ሌላው የሚድንበት አገር አይኖርንም ጃዋር ግን አገር ቤትም እንዲሁ ተገናኝተን የምንሰራበት እድል ይኖራል እንደውት ከቶች አይሆን አሁን ከዚሁ ብትጀምረው ደግሞ እዚሁ ባለው ማህበራችን የሚደረግ ዝግጅት አለ ስለዚህ ከዛ በፊት ካልሄድ በዚህ አጋጣሚ ጋብዛለሁ አመሰግናለሁ
አቶ ጃዋር ከመዝጋቴ በፊት ስለ ግብዣው ማለት የሚፈልጉት ነገር ካለ?
ቀድሜ ካልሄድኩና በዛውኬ ሌላ ቦታ ካልሄድኩ በጣም ደስ ይለኛል። የትግራይን ህዝብ ማወያየት፣ የትግራይን አክቲቪስቶች ማወያየት፣ የነበሩን ልዩነቶች አንጥሮ አውጥቶ ወደ ሰላም ወደ አብሮነት መሄድ አስፈላጊ ነው። ግብዣውን እንዳልኩ በሀገር ካለው በደስታ የምቀበለውና ልወያይበትም ዝግጁ ሆንኩበት ነው።
መልካም ከሁለታችሁ ከግል ስሜትና ሐሳባችሁ ያለፈ ይልቁንም አገርን የሚመለከት አቶ አሉላ በመጨረሻው እንዳሉት አደጋ ያንጃበበ ነው የተባለ ሁኔታዎች እየታዩ ነውና እነኚህ ሁኔታዎች የተሻለ አዝማሚያ እንዲኖራቸው የማድረግ በየበኩላችሁ እንደምትወክሉት ወገን ኃላፊነት አለባችሁ በየፊናችሁ የምትታራምዷቸው አላማዎች እንዳሉ ሆኖ ግን በዚህ የሐሰት ዜና በበዛበት በተሳሳተ ሐሳብና አነጋገር ወደ ከፋ ሁኔታ በሚወሰድበት ቃል የገባችሁትን እንከታተላለን የምታቀርቧቸውን ከዚህ ቀደም በየፊናችሁ የጻፋችሁትን እዚህ አሁን አምጥተን መከራከሪያ ያስፈልገንም ኃላፊነት ለመውሰድ ፈቃደኝነታችሁን አሳይታችኋል በአድማጮች ስም በድጋሚ አመሰግናለሁ መልሼ ከዛ በኋላ የሰራችኋቸውን ለማየት ሞክራለሁ ለአሁኑ ለጊዜያችሁ አመሰግናለሁ እግዚአብሔር ይስጥልኝ
እሺ እግዚአብሔር ይስጥልኝ አሉላ
እናመሰግናለሁ አሉላ ቴንክ ዩ
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
መካከለኛው ምስራቅ ውስጥ እየተጨቆኑና እየተሳደዱ ያሉ ሃይማኖታዊ ማህበረሰቦችና ብሔረሰቦች ያሉበትን አጣዳፊ ችግር የተገነዘበችው ዩናይትድ ስቴትስ አስፈላጊውን እርዳታ በአስቸኳይ በመላክ ላይ ነች በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ዋና አስተዳዳሪ ማርክ ግሪን በዎል ስትሪት ጆርናል ጋዜጣ የአስተያየት አምድ ላይ ባሰፈሩ ጽሑፍ እነዚህ የተጨቆኑ ህዝቦች የሚያስፈልጋቸውን እርዳታ እስከሚያገኙ ዩናይትድ ስቴትስ እረፍት አይኖራትም ብለዋል። ክርስቲያኖችንና ያዚዲዎችን ጨምሮ የተጨቆኑና የተሳደዱ የሃይማኖትና የብሔረሰብ ቡድኖች በቀጥታ የተቀላጠፈ እርዳታ እንዲደርሳቸው ለማድረግ እንዲሰራ USAID ኃላፊነት ተሰጥቶታል። ይህንን ለማከናወን የድርጅቱ አስተዳዳሪ ግሪን ለሰብአዊ ረድኤትና ለማረጋጊያ ስራዎች የተመደበ ከ60 ሚሊዮን ዶላር በላይ በሰሜን ኢራቅ ለመሰረተ ልማት ድጋፍና ለነፍስ አድን እርዳታዎች እንዲውል ማድረጋቸውን አስታውቀዋል። ገንዘቡ ትምህርት ቤቶች፣ ሆስፒታሎች፣ የኃይል ማመንጫ ጣቢያዎችና የውሃ ጉድጓዶችን መልሶ ለመገንባት ማገዙንና ወደ ቀያቸው የሚመለሱ ሰዎችን የመቋቋሚያ ሂደት ቀለል እንዳደረገ ገልጸዋል። ይሁን እንጂ በበደ ችግር ላይ ያሉት አብዛኞቹ ማህበረሰቦች ገና እርዳታ አልደረሳቸውም። ስለዚህም USAID እነዚህንና ሌሎችንም እንቅፋቶች ተቋቁሞ ለሚሳደዱት የኢራቅ ሃይማኖታዊ ማህበረሰቦች እርዳታ ለማድረስ በአሁኑ ጊዜ ጥረቱን በእጥፍ አሳድጎ እየተንቀሳቀሰ መሆኑን አውስቷል። አያይዞም ረሳንቀጹ እርዳታ በዘገየ ቁጥር እነዚህ ማህበረሰቦች የመደምሰስጣቸው እየከፋ ነው የሚሄደው ብሏል። በኢራቅ 90% ክርስቲያኖች ባለፉት 15 አመታት ተሰደው ከ1000 አመታት በላይ የኖሩ መንደሮች ባዷቸውን ቀርተዋል። ያዚዲዎችም እንዲሁ በተመሳሳይ መንገድ ተደምስሰዋል ብሏል ረሳንቀጹ። አሁን ጊዜው የተግባር ነው ያሉት የዩኤስኤአይዲ አስተዳዳሪ ግሪን በመካከለኛው ምስራቅ ክርስቲያኖች፣ ያዚዲዎችና ሌሎችም የሚጨቆኑና የሚሳደዱ ሃይማኖታዊ ማህበረሰቦች ለረጅም ጊዜ በቃላት ሊገለጽ የማይችል ግፍ ሲፈጸምባቸው ኖረዋል ብለዋል። በደረሰባቸው መከራ የአሜሪካውያን ልብ ተነክቷል። በርህራይና በቁርጠኝነት እንድንደርስላቸውም ቀስቅሶናል ካሉ በኋላ በኢራቅና በመላው መካከለኛው ምስራቅ ያሉ የጥንታዊ ሃይማኖቶች ተከታይ ማህበረሰቦች ተስፋቸውን በእኛ ላይ ጥለዋል። እኛም አንተዋቸውም በማለት የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራማችንን የመራው ንጉሱ ታምሬ ነው፣ የፕሮግራሙ ዋና አዘጋጅ ሶሎሞን ክፍሌ። በዚሁ እንሰናበታችኋለን። ነገ ቅዳሜ ከምሽቱ በ3 ሰዓት እንገናኛለን። ደህና ደሩ። ወደ ትግርኛ ስርጭት እንላለን። Thank you.